ደግሞ ለፍሬ ይሁን። እግዚአብሔር ይመስገን። እንጸልያለን። ጌታ ሆይ ተመስገን፣
እዚህ ስላደረስከን እናመሰግናለን። በክርስቶስ ደም ከለላ፣ በደሙ ሽፋን ወደ ቅድስተ ቅዱሳን አባ አባት እያልን እንገባለን። አንተም አባታችን ትቀበለናለህ። ስለዚህ እናመሰግናለን። ጌታ ሆይ ይህን ጊዜ ባርክ። መንፈስ ቅዱስ ሆይ አስተምረን፣ ተናገረን፣ ገስጸን፣ አእምሯችንን አብራው። ሰጥ ብለን በዚህ ስፍራ አንተ እግር ስር ቁጭ ብለን ከአንተ እንድንማር እርዳ። አንተ ብቻ አስተምረን ጌታ ሆይ፣ አንተ ብቻ ተናገር፣ ሰው አይናገር። ምሽቱን አንተ ተረከብ። በኢየሱስ ክርስቶስ ስም አሜን። አሜን ትላላችሁ? መልካም። ዛሬ እንድንነጋገር እንድንማር የምፈልገው ወይም መልእክቴ የተመሰረተው የማይታየውን ማየት በሚል ነው። ወይም የማይታየውን ማየት seeing the invisible። ቃላቶቹ ራሳቸው ተቃራኒ ይመስላሉ። የማይታየው እንዴት ይታያል? ከታየ የማይታይ እንዴት እንለዋለን? የሚል ፍልስፍና ሊመጣ ይችላል። እንግዲህ ቃሉ እየተብራራ ሲሄድ ምን ማለቴ እንደው ይገባችኋል ብዬ አምናለሁ። ለትምህርታችን መነሻ የሚሆነው ጥቅስ እዛው ተጽፎላችኋል፣ 2 ቆሮንቶስ 4:18 ላይ ያለው ጥቅስ ነው። ሌላም ጥቅስ አለ፣ ሁለቱንም አነባለሁ በዚህ ሰዓት። 1 ቆሮንቶስ 4:18 ስለዚህም አንታክትም። ከላይ ሐዋርያው ሲናገር የመጣው ስለ አገልግሎት ነው፣ ስለ ክርስቲያን ሚኒስትሪ። አገልግሎት ምን እንደሆነ ተስፋ መቁረጥ እንደሌለብን፣ አገልግሎታችን ውስጥ ማጭበርበር እንደሌለ፣ ውሸት እንደሌለ ያን ይናገርና ከታች ስለዚህ አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን እለት እለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ይላል። ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና፣ የሚታየው የጊዜው ነውና፣ የማይታየው ግን ዘላለማዊ ነው ይላል እግዚአብሔር ቃል። ስለዚህ የማይታይም ነገር አለ፣ የሚታይም ነገር አለ ማለት ነው። ስለዚህ ነው ያንን የማይታየውን እንመልከት ያልኩት። ሁለተኛው ጥቅስ ዕብራውያን 11 ላይ ሄደን ጥቂት የማይታየውን ስላዩ ትኩር ብለው ሽልማታቸውን ስለተመለከቱ ሰዎች ጥቂት ጥቅሶች አነባለሁ። ዕብራውያን 11:33-መጨረሻ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሄም፣ ስለ ዳዊትና ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበር። እነዚህ ሁሉ እንግዲህ በስጋ ዓይን የማይታየውን ያዩ ሰዎች ናቸው። የሚታየው የጊዜው ነውና የማይታየው ግን ዘለዓለማዊ ነው ይላል እግዚአብሔር። አስደናቂ ቃል። ካላየው አላምንም በምንልበት ዘመን ነው የምንኖረው። ወይም ማየት ማመን ነው በሚል ዘመን ነው እየኖርን ያለ ነው። በተለይ ከሳይንስ ጥናት የምናገኘው ሳይንስ በየዕለቱ እየደጋገመ የሚነግረን ይህንን ነው። ሳይንስ ጥበብ ነው። ሁሉን ነገር ይመረምራል። በላብ ውስጥ አስገብቶ ምርመራ ክፍል ውስጥ ላቦራቶሪ ውስጥ አስገብቶ ሳይንስ ሁሉ ነገር ይመረምራል፣ ያረጋግጣል። ያንን ያገኘውን ውጤት ይጽፋል፣ ለሰዎችም ይነግራል። ያንን ፈተና ካለፈ ተቀባይነት አለው። ፈተናውን ግን የምርምሩን ፈተና ከወደቀ ግን ጉዳዩ ተቀባይነት አይኖረውም። እኛም ደግሞ እናንተና እኔ በዚህ በስጋ ውስጥ ስንመላለስ በዙሪያችን ያለውን ዓለም የምናስተውልበት የምንዳስስበት መንገድ አለ። አይናችን አካባቢውን ያያል። ስለ አይናችን እግዚአብሔርን አመሰግናለሁ። በእጃችን እንዳስሳለን፣ ስሜት አለው። ያ በጆሮ እንሰማለን፣ አፍንጫችን ያሸጣል፣ ምላሳችን ደግሞ ነገሮችን ይቀምሳል። በዚህ በስጋ ውስጥ ስንኖር እንግዲህ በእነዚህ በማስተዋል ዘዴዎች የተወሰን እንሆናለን። እኔ አስታውሳለሁ ከወለጋ ሀይ ስኩል አዲስ አበባ መጥቼ ሀይ ስኩል እንደገባሁ ሳይንስ ላብ ውስጥ ገባን። ሳይንስ ላብ ውስጥ ገባንና ሰዓቱ የፊዚክስ ክላስ ነበር። አስተማሪው ዛሬ አየር ክብደት እንዳለው እናጠናለን አለ። እኛ ከገጠር የመጣን ሰዎች ሳይንስም ፊዚክስም የሚባል ነገር አልሰማንም እና ምን ሊሆን ነው የፈረንጅ ብለን በጥርጣሬ አይን እንጠብቀው ጀመር። ዛሬ አየር ክብደት እንዳለው እናያለን አለና አንድ ትንሽ ብርሌ የምትመስል ነገር አንስቶ ያችን መጀመሪያ መዘናት የተወሰነ ግራም ተመዘነች፣ ያችን ብላክቦርድ ላይ ጻፈ። አሁን እቺን ብርሌ እሳት ላይ ጥዳትና ጥቂት ደቂቃ እሳት አነድባታለሁ ከስሯ። ያን ጊዜ አየሩ ከውስጧ ወጥቶ ሲሄድ መልሼ ስመዝናት ክብደቷ ያንሳል። ከመጀመሪያው ክብደትና የኋለኛው ክብደት መሀል ያለው ልዩነት የአየሩ ክብደት እንደሆነ ይግባችሁ ብሎ ሰውየው ያንን ለእኛ ማስተማር ማሳየት ቀጠለ። እንደዚሁ እንደኔ ገሪባ የሆነ ከወሎ የመጣ አንድ ልጅ ጎኔ ቁጭ ብሏል። እንዳታምነው ይህን ፈረንጅ አለኝ፣ እንዳታምነው አይናችን ላይ አፍዛ ደንግዝ እያደረገ ጥንቆላ ሊሰራ ነው እና እንዳታምነው አለኝ። ተስማማ ሆኔም እውነት ግን ነው አላምንም አልኩት እና ልዩነቱ ተመዘነ። እውነትም ያ ብርሌ ወይም ፍላስክ በኋላ ከተመዘነ በኋላ ክብደቱ አነሰ እና ልዩነቱ ጥቂት ፓውንድ መጣ። የአየሩ ጥቂት ግራም መጣ። የአየሩ ክብደት ነው የሚገርመው ነገር። የሚቀጥለው ፊዚክስ ፈተና ሲመጣ ሁለት ሰዎች ነን የወደቅ ነው፣ ያ ወሎዬና እኔ ሁለታችን ወደቅን። ምክንያቱም እንደ ጥንቆላ ነበር ያየ ነው። አፈዛ ደንግዝ ሊያደርግ ነው አይንህ ላይ እንዳታምነው አለኝ። በጣም ስኬፕቲካል ነው የእኛ ህዝብ። በጣም ሁሉን እናውቃለን፣ ባዮች ነን፣ ሁሉን ተመራማሪዎች ነን፣ ሳናቅ ምናቅ ህዝቦች ነን። ከዚያ በኋላ እኔ እግዚአብሔር ፓይለት ያደረገኝ አየር ክብደት እንዳለው እንዲያሳየኝ መሰለኝ። ይህን ከባድ አውሮፕላን ተሸክሞ የሚሄድ አየር ነው እና ነገሩ ብዙ ጊዜ ሳስበው ያስቀኛል። ስለዚህ የሳይንስ እና የእኛ የማስተዋል ዘዴ መገንዘቢያ ዘዴ የተለያየ ነው። የምናያቸው ነገሮች አሉ፣ የማናያቸውም ነገሮች አሉ። አንዳንዶቹ ነገር የማናያቸውን መኖራቸውን የምናምነው በሚያከናውኑት ነገር በሚሰሩት በውጤታቸው ነው። ለምሳሌ ግራቪቲ የመሬት ስበት ስንወድቅ እንረዳለን ግራቪቲ መኖሩን። ግራቪቲ አይታይም፣ ግራቪቲ በኪሎ አይመዘንም፣ ግራቪቲ የተሸከመን መሄድ አንችልም። ድንጋይ ስትወረውሩት ይወድቃል። ሎሚ ብትወረውሩት ወደ መሬት ነው የሚወድቀው። ለምንድን ነው ስትሉ፣ ያ ግራቪቲ ነው። ግራቪቲ መኖሩን እናውቃለን። ነፋስ ማንም ያየ ሰው የለም፣ ግን ነፋስ ይነፍሳል። ፊታችንን ሲመታው ይሰማናል ነፋስ እንዳለ። ወይም ዛፍ ሲያነቃንቅ፣ ዛፍ ሲሰብር እናያለን። ነፋስ መኖሩን እናውቃለን። ማግኔቲዝም የብረት ስበት፣ ብረት የሚስብ ነገር ነው ማግኔቲዝም። ያም አይታይም፣ ግን በሚያደርገው በድርጊቱ መኖሩን እናያለን። ኤሌክትሪሲቲ በአይን አይታይም፣ ብርሃኑን እናያለን። ከኤሌክትሪሲቲ የሚመጣውን ብርሃን እናያለን። ሙቀት እናገኛለን። ሌላውም ደግሞ አንዳንድ ነገር ሲሰራ ወፍጮ ሲያነቃንቅ፣ መኪና ሲያነቃንቅ እናያለን። ብዙ ነገሮች አሉ፣ በተለይ መንፈሳዊ የሆኑ በአይን የማናያቸው መኖራቸውን ግን የምናውቅ። ጸሎት በአይን የሚታይ በኪሎ የሚመዘን ነገር አይደለም። ነገር ግን ጸሎት አለ። ጸሎት በሚያከናውነው ነገር እናያለን። አንድ ወደማቀው ሙያ ልውሰዳችሁና አንዳንድ ነገር ልንገራችሁ። የማይታየውን ማየት ማለት አይሮፕላን በደመና ውስጥ እንደ መብረር ነው፣ ወይም አይሮፕላን በጨለማ መብረር ነው። እንግዲህ 28 ዓመት አይሮፕላን በርር ያለው ብትሆኝ ጥሩ ይመስለኛል። በዚህ ፊልድ ትንሽ ኦቶሪቲ ነኝ ባይ ነኝ። ቀን በምትበሩበት ጊዜ ፀሐያማ ከሆነ ቀኑ አየሩ ወደ ላይ ስትመለከቱ ሰማዩን ታያላችሁ። ፊት ለፊት ከግራ ከቀኝ ተራራ ታያላችሁ። ወደ ታች ስትመለከቱ መሬት ታያላችሁ። ያ ወደ መሬት አቅጣጫ ያለው ታች ይባላል። ወደ ሰማይ የምታዩት ላይ ይባላል። ላይና ታችሁን ሰማዩን በማየት መሬቱን በማየት ወንዞችን ሐይቆችን በማየት ታውቃላችሁ። ተራራ እየተከተላችሁ ከአንድ አገር ሌላ አገር መጓዝ ትችላላችሁ። ይህ ፀሐይ ሲሆን ነው፣ ብሩህ ቀን ሲሆን። ግን ደመናው መሬት ሲይዝ አይሮፕላኑ በዛ ደመና ውስጥ ገብቶ ሲበር ላይ የት እንደሆነ አይታወቅም፣ ታች የት እንደሆነ አይታወቅም። ምክንያቱም ሁሉም ጉም ነው። ወደ ላይም ጉም፣ ወደ ግራም ጉም፣ ወደ ቀኝም ከአውሮፕላኑም በታች ጉም፣ በጉም ተውጦ ነው አውሮፕላኑ ያለው። ስለዚህ አስቸጋሪ ነው ላይና ታችን ለማወቅ። በዚህ ጊዜ ምንድን ነው የሚያደርገው ፓይለቱ? በምንድን ነው የሚመራው? አይሮፕላኑ ውስጥ ባሉ መሳሪያዎች፣ ሰዓት ሰዓት የሚመሳስሉ መሳሪያዎች አሉ። በእነሱ እነሱን በማንበብ በትክክል በመተርጎም ኢንስትሩመንት ፍላይንግ ይባላል። ኢንስትሩመንት ፍላይንግ በነዛ በኢንስትሩመንትስ በመጠቀም ላይ የትኖን ማወቅ ይቻላል፣ ታች የትኖን ማወቅ ይቻላል። አንድ ፓይለት እንዲህ አይነት ሁኔታ ሲገጥመው ወይም በጨለማ በሚበርበት ጊዜ ኢንስትሩሜንቱን ብቻ በማየት ነው ላይና ታቹን ማወቅ የሚችለው። አይሮፕላኑ ቀጥ ብሎ ይሂድ፣ ወደ ግራ ይዙር፣ ወደ ቀኝ ይዙር፣ ወይም ተገልብጦ ይሂድ፣ ማወቅ የሚችለው ኢንስትሩሜንቱን በሚገባ በማንበብና በመተርጎም ነው። በመንፈሳዊ ሕይወት ነገሮችን አይተን የምንተረጉመው በእምነት ነው፣ በእግዚአብሔር ቃል ነው። የእግዚአብሔር ቃል ላዩና ታችሁ የት እንደሆነ ይነግረናል፣ ግራና ቀኙ የት እንደሆነ ይነግረናል። መሳሪያችን ያ የእግዚአብሔር ቃል ነው፣ ያ ኢንስትሩመንት ነው የምንመራበት፣ ህይወትን የምናሳልፍበት ያ መሳሪያው እምነታችን እና የእግዚአብሔር ቃል ነው። ስለዚህ ልናምን ያስፈልጋል። የእግዚአብሔርን ቃል ልናምነው ያስፈልጋል። በሚገባ ልንተረጉመው ያስፈልጋል። በሕይወታችን ትክክል ጉዞ ለመጓዝ እንድንችል ማለት ነው። ብዙ ፓይለቶች አደጋ እየደረሰባቸው ከተራራ ጋር የሚጋጩት የሚከሰከሱት ላይና ታችን ባለማወቅ ነው። ብዙ ጊዜ በተለይ አዲስ ጀማሪ ፓይለቶች በደመና ውስጥ እንዲበሩ አይፈቀድላቸውም። ያ አስፈላጊው ትምህርት ስላልተሰጣቸው በሌሊት እንዲበሩ አይፈቀድላቸውም። አስፈላጊው ትምህርት ስላልተሰጣቸው እንግዲህ በመንፈሳዊ ሕይወት የሚታየውን የማይታየውን እርግጠኛ የሆነውን ውሸት የሆነውን አስመሳይ የሆነውን ተጨባጭ የሆነውን ነገር በሙሉ ማወቅ የምንችለው በእምነታችንና በእግዚአብሔር ቃል። ያለ እግዚአብሔር ቃል አቅጣጫም አይኖረንም። ነገሮች ይዘባረቁ፣ ህይወት ተገላቢጦሽ ይሁን አይሁን ማወቅ አንችልም። ስለዚህ እግዚአብሔር ይመስገን። መጽሐፍ ቅዱስ እውነት ስለሆኑ ነገሮች ይነግረናል። ተጨባጭ ስለሆኑ ነገሮች ይነግረናል። ስለማይታዩም ነገሮች ይነግረናል። እነዛ የማይታዩ ነገሮች ከዚህ ዓለም ውጪ የሆኑ ናቸው። እግዚአብሔር አይታይም፣ ማንም እግዚአብሔርን አይቶ አያውቅም ይላል ቃሉ። ግን እግዚአብሔር መኖሩን እናምናለን። በብዙ ባደረገው ነገር እናምነዋለን። መላእክት እውነት፣ ፍቅር፣ ትዕግስት፣ ጥላቻ፣ እነዚህ ሁሉ ያሉ ነገሮች ሰው የሚያጠፉ ሰው የሚባርኩም ነገሮች ናቸው። መኖራቸው እናውቃለን። የክርስትና ህይወት ትልቁ አንዱ ምስጢር የእግዚአብሔር አለመታየት ነው። ምን ነው ባየ ነው እንላለን። ምን ነው እግዚአብሔርን ባየ ነው? ምን ነው አብረን መጥቶ ሻይ በጠጣ? ምን ነው ጥያቄ በመለሰልኝ? የጥንት ነቢያትም ጥያቄያቸው ይኸው ነበር። የጥንት ነቢያትም ጥያቄያቸው ነበር፣ ምን ነው በዳሰስኩት ይሉ ነበር የጥንት ነቢያቶች። እግዚአብሔርን በስጋ አይን ማየት እንደማንችል መቼም ግልጽ ነው፣ ግልጽ ነው። እግዚአብሔርን ግን የምንገናኝበት መስመር አለን፣ የተዘረጋ መስመር አለ። ያም እምነት ነው። የእግዚአብሔርም ቃል የሚመጣው ደጋግሜ እንደጠቀስኩት በቃሉ ነው። እምነት ከቃሉ ይመጣል ይላል እግዚአብሔር ቃል። በሁለተኛ ቆሮንቶስ 5:7 ላይ በእምነት እንጂ በማየት አንራመድም ይላል ሐዋርያው። እንባቆም ላይ ጻድቅ በእምነት ይኖራል ይላል እንባቆም 2:4። ዕብራውያን 11:6 ላይ ያለ እምነት እሱን ማስደሰት አይቻልም ይላል። እግዚአብሔር በእርግጥም ስውር ነው፣ አይታይም። ነገር ግን እግዚአብሔር እውነት ነው። እግዚአብሔር አለ፣ እግዚአብሔር አለ። ሰማይም አለ፣ መንግስተ ሰማይም አለ፣ መላእክትም አሉ። አንድ ቀን ግን እኛ እንድናየው ለመስቀሉም ሞት ምቹ እንዲሆን የእግዚአብሔር ልጅ ስጋ ለብሶ ወደዚህ ምድር መጥቶ ነበር። ያንንም በጽሁፍ ነው የምናገኘው የምናነበው እንጂ እናንተና እኔ እዛ አልነበርንም። አንደኛ ዮሐንስ ምዕራፍ 1 ላይ አብሮት የነበሩት ሲናገሩ አንደኛ ዮሐንስ ምዕራፍ 1 የእጄ ጥቂት ጥቅሶች አነብላችኋለሁ። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ይላል ሐዋርያው ዮሐንስ። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን ይላል ዮሐንስ። ታውቃላችሁ፣ ለጌታ ቅርቡ የነበረ በጣም በልዩ መንገድ በልዩ ፍቅር የሚታይ ሰው ነበር። ዝምድናም ነበራቸው ነው የሚባለው፣ የስጋ ዝምድናም ነበራቸው ነው የሚባለው። እና ዮሐንስ ነው ይሄን የሚጽፍልን። አየነው፣ ዳሰስነው። ከመቃብርም ከተነሳ በኋላ አዩት በተለወጠ ስጋ ወደ ሰማይም ሲያርግ ቆመው በደብረ ዘይት ተራራ ላይ አዩት። ደመናም ሸፈነችው ከዓይናቸውም ተሰወረ ይላል። በእርሱ ይላል ቆላሲስ አንድ 19 ላይ የእግዚአብሔር ሙላት ይኖራል ይላል። ቆላሲስ በጣም ቆንጆ መጽሐፍ ነው። እሱን መጽሐፍ አጥኑት። ስለ ክርስቶስ ነው የሚናገረው። ስለ ክርስቶስ ያለው አስተያየት በጣም ከፍ ያለ ነው። አንድ 19 ላይ ሐዋርያው እንደዚህ ይላል፣ እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው፣ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔርም ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉት ሁሉ ለራሱ እንዲያስታርቅ ፈቅዷል። እርሱ ከሁሉ ፊተኛ ነው። ፕሪኤሚነንት ነው የሚለው እንግሊዝኛው፣ ፕሪኤሚነንት። እሱ ፕሪኤሚነንት ነው፣ ከሁሉም በላይ የሆነ እርሱን የሚስተካከለው የሌለ። ፊተኛ ሲል እንደዛ ማለቱ ነው። ከሁሉ በላይ ፖዚሽኑን ነው የሚናገረው፣ ግርማውን ክብሩን ነው የሚናገረው። ጌታ ኢየሱስ ራሱ እኔ አብን አይቼዋለሁ ብሎናል። እኛም ባናየው አብን ኢየሱስ እኔ አብን አይቻለሁ ብሏል። እኔና አብ አንድ ነን ብሏል ዮሐንስ 10:30 ላይ። እኔን ያየ አብን አየ ብሏል ዮሐንስ 14:9 ላይ። ኢየሱስን ማመን አብን ማመን እንደሆነ ተጽፏል ዮሐንስ 12:44 ላይ። ኢየሱስ የማይታየው የእግዚአብሔር አይኮን እንደሆነ ቆላሲስ 1:15 ላይ በጣም አስደናቂ ቃል አለ። አይኮን ምስል ነው። ምስል የእውነተኛው ነገር ተወካይ፣ እሱን ስታዩ እውነተኛው ነገር የምታዩበት ምስል ነው። ቆላሲስ 1:15 ላይ እርሱም የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው። He is the image of the invisible God. ወይም He is the icon. The icon of the invisible God. ኢየሱስን ስታዩ እግዚአብሔርን አያችሁ። እሱ እግዚአብሔር ምስጋና ይግባው ስለማይታየን። እርሱን አይቶ ማ በሕይወት ይኖራል ይላል እግዚአብሔር ቃል። እሱን አይቶ ማን እሱ ፊት ይቆማል? ስለማንረዳው ነው እኮ ባየነው አብረን ሻይ በጠጣን የምንለው የእግዚአብሔርን ታላቅነት፣ ቅዱስና የእግዚአብሔርን ምንነት ስለማንረዳ። ሁሉም ነገር ርካሽ የሆነብን ሰዎች ስለሆን እግዚአብሔርን ማየት፣ መጨበጥ፣ መዳሰስ እንፈልጋለን። እነዛ ታላላቅ ሰዎች እነ ኢሳያስ በፊቱ ወደቅን፣ እነ ዮሐንስ ባየሁትም ጊዜ በፊቱ እንደ ሞታውኛ ወደቅኩ ይላል። እግዚአብሔር በብዙ መንገድ ራሱን ለእናንተና ለእኔ ገልጿል። የማይታየውን አምላክ እንድናይ ብሎ እግዚአብሔር ራሱን በዛ መንገድ ገለጠ። ስሙ ይባረክ። በስራው በፈጠረው ሰማይና ምድር በመንፈስ ቅዱሱ በቃሉ እለት እለት እየፈተፈተ ሲያጎርሰን፣ ሲያበላን፣ ሲያጠጣን በጸሎታችን መልስ በማይመለስበትም ጊዜ ሳይቀር እግዚአብሔርን እናየዋለን። ቀጥሎ የማይታየውን ማየት መቻል የተወሰነ የኑሮ ባህሪ እንድንኖር ያደርገናል። የማይታየውን ማየት አረማመዳችንን እንድንቀይስ ያደርገናል። እግዚአብሔርን ያየ ሰው ራሱን ያያል፣ ወዮልኝ ጠፋው ይላል ኢሳይያስ እንዳደረገው ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ዙፋኑ ላይ ከፍ ብሎ አየሁት ይላል። ከዛ በኋላ ወዮልኝ ጠፍቻለሁ፣ እኔም ረክሻለሁ፣ አንደበቴም የረከሰ ነው፣ አንደበቱም በረከሰ ሕዝብ መሀል ነው የምኖረው፣ ወዮልኝ ይላል። ያን የማይታየውን ማየት መቻል ቻሌንጅ ነው፣ ለእናንተና ለእኔ ቻሌንጅ ነው። እሱን አይተህ እንዴት እንደምትኖረው ትኖራለህ? እሱን አይተህ እንዴት ዛሬ የምትጠጣውን ትጠጣለህ? እሱን አይተህ እንዴት ዛሬ የምታደርጊውን ነገር ታደርጊያለሽ? እሱ ማየት ህይወት ይለውጣል፣ ህይወት ይቀይሳል። በእምነት ስንኖር፣ በቃሉ ስንኖር፣ በመንፈስ ቅዱስ እግዚአብሔር በሚያደርግልን ነገር ሁሉ ግንዛቤ ስንኖር ህይወታችን ይቀየሳል፣ ይለወጣል። በምስጋና እንድንኖር ያደርገናል። ባለፈው አመት ኢትዮጵያ ሄጄ ስመለስ ያው ኢትዮጵያ የመንገድ ፓይለቶች ብዙዎቹ ጓደኞቼ ስለነበሩ በዛን ቀን የነበረው ፓይለት ነባር ፓይለት ነው፣ በጣም ወዳጄ ነው፣ ጓደኛዬ ነው። ኮክፒት ፓይለቶቹ ጋር ጋበዘኝ እና ውስጥ እየተጫወትን ነው፣ አትላንቲክን የሚያቋረጥ ነው፣ የጥንቱን እያወራን ነው እና ዋሽንግተን ዲሲ ስንደርስ በጣም መጥፎ ወይዘር ነበር፣ ደመና ነበር፣ ደመናው መሬት ይዞ ነበር፣ ጭጋግ ነበር እና 500 ሜትር እንኳ ወደፊት ለፊት ማየት አይቻልም ነበር እና ጋሽ ዮሐንስ ላሳይህ፣ ይህ አውሮፕላን 767 እንዴት ራሱ ሄዶ እንደሚያርፍ ላሳይህ አለኝ እና አውቶማቲክ ፓይለቱን ኦን አደረገው። ከዛ በኋላ መውረድ ጀመረ አውሮፕላኑ። አውሮፕላኑ 3 አውቶማቲክ ፓይለት አለው። በተለይ እንዲህ በጭፍን በሚታረፍበት ጊዜ 3ቱም አውቶማቲክ ፓይለት ኦን መሆን አለበት። 3ቱም እርስ በርስ ይነጋገራሉ። አውቶማቲክ ፓይለቶቹ እርስ በርስ ኤሌክትሮኒክ ንግግር ነው፣ ይገባቸዋል ማለት እንደሆነ እርስ በርስ ይነጋገራሉ፣ ኮሚኒኬት ያደርጋሉ። ከዛ በኋላ ያን አውሮፕላን ቀጥ አድርገው አምጥተው እዛ ኮንክሪት ሜዳ ላይ አውሮፕላን ማረፊያ ላይ ቁጭ አደረጉት። አውሮፕላኑ ካረፈ በኋላ ደግሞ አውሮፕላኑ ራሱ አውቶማቲኩ ፍሬን ይዞ አውሮፕላኑን አቆመው። ከዛ ለፓይለቱ ከነኚ ከአውቶማቲክ ፓይለቶች እጅ ላይ ተረክቦ ወስዶ አውሮፕላኑን ፓርክ አደረገው፣ አቆመው። አስደናቂ ነገር ነው ቴክኖሎጂ የሚሰራው። ሰው ሳያስፈልግ አውሮፕላኑ ራሱ ሰጠት ብሎ መጥቶ በአውቶማቲክ ፓይለት ማረፍ መቻሉ አስደናቂ ነገር ነው። የማይታየውን ሜዳና አውሮፕላን ማረፊያ ኤሌክትሮኒካሊ ተመርቶ በሬዳር ተመርቶ በኦቶፓይለት ተመርቶ አውሮፕላኑ ሰተት ብሎ መጥቶ ማረፉ እጅግ አስገራሚ ነገር ነው። ከምን ጋር ነው የምታወዳድረው ብትሉኝ፣ በመንፈስ ቅዱስ መመራት ጉዳይ። በመንፈስ ቅዱስ መመራት እንዴት ድንቅ ነገር ነው! እሱ የህይወታችን ኦቶማቲክ ፓይለት ሲሆን፣ አየሩ ቢጨልም፣ ደመናው መሬት ቢይዝ፣ ፈለገው ማዕበል ቢነሳ፣ የፈለገው ነገር ቢደርስ፣ መድረሻችሁ ትደርሳላችሁ ያላንዳች ችግር። መንፈስ ቅዱስ ኦቶማቲክ ፓይለት ሆኖ ህይወታችንን ሲመራ የሚያሰጋ ነገር አይኖርም። ወደ ወደባችን በሰላም እንደርሳለን። ጨለማ ቢኖር ባይኖር፣ ፀሐይ ቢኖር ባይኖር፣ ይሄ በጣም በጣም የሚያስደንቅ ነገር ነው ወገኖቼ። የማይታየውን እኔን እናንተ ማየት አንችልም። ሁሉን ማየት ለሚችለው ለእግዚአብሔር ግን መስጠት፣ በእርሱ እጅ መደገፍ፣ ወደ ወደባችሁ በሰላም እንድትደርሱ ያደርጋል። እግዚአብሔር ይመስገን። የእስራኤል ነቢያት የማይታየውን ማየት የቻሉ ሰዎች ነበሩ። አርቀው ባሻገር ከአድማስ ወዲያ ማዶ ከጨለማው ወዲያ ለጊዜው ካለው ከሰውን ከሚወስነው ነገር ከሂውማን ሊሚቴሽን በላይ የነበረውን ኢንቪዚብል ነገር ማየት የቻሉ ሰዎች ነበሩ። ለምሳሌ ዳንኤል ምዕራፍ ሁለትን ስታነቡ ናቡከደነጾር ያየው ምስል ህልም አይቻለሁ፣ ህልሙን ግን አልነግራችሁም፣ ኑና ህልሙንም ፍቹንም ንገሩኝ ያለ ንጉስ ነው ናቡከደነጾር። እነዛ ጠንቋዮች ግራ ተጋብተው ሲደናበሩ የማይታየውን ማየት የሚችለው የእግዚአብሔር ነቢይ ዳንኤል ግን ንጉሶ ያለው ህልሙንም እነግርሃለሁ፣ ፍቹንም የሰማይ አምላክ የገለጠልኝን እነግርሃለሁ አለው። ከዛ በኋላ ትልቅ ምስል እንደነበረ የታየው ያም ምስል የተለያዩ ክፍሎች እንደነበሩት ትልቅ ምስል እንደነበረ ያንን እያንዳንዱ ደግሞ የዛ የምስሉ አለባበስ ራሱ፣ ደረቱ፣ ሆዱ፣ እግሩ የተለያዩ መንግስታት እንደሚወክል ተናገረ። ዳንኤል አስቀድሞ የማይታየውን ያይ ነበር። አሲሪያ የአሶር መንግስት እስራኤልን ወሮ ነበር በ720 BC፣ ትንሽ ከዳንኤል ቀደም ይላል። ባቢሎን በ586 BC እስራኤልን ወሮ ነበር። ከዛ በኋላ ግሪኮች በ330 BC ምድርን ይገዙ ነበር። ግብጾችም እንደዚሁ፣ ሶርያውያንም እንደዚሁ፣ መጨረሻ ላይ ሮማውያን ምድርን ይገዙ ነበር። በዚያ ምስል ላይ የተመለከቱት የተለያዩ ክፍሎች እነዚህ መንግስታት ነበሩ። የእግዚአብሔር ሰው አስቀድሞ በታሪክ ሊሆን ያለውን ሁሉ ማየት ቻለ። በዚያም መሰረት እነዚህ ነገስታት መጡ። እያንዳንዳቸው ሚና ተጫውተዋል። በእስራኤል ህዝብ፣ በአካባቢው፣ በባህሉ፣ በቋንቋው ግሪኮች ስለመጡ ነው መጽሐፍ አዲስ ኪዳናችሁ በግሪክ የተጻፈው። ፋርሶች ስለመጡ ነው የእስራኤል ህዝብ አራሜይክ ሲናገር የኖረው። የምታዩት ነገር ሁሉ በእስራኤል ምድር ዛሬ ሄዳችሁ የምትጎበኙት ነገር ሁሉ እነዚህን መንግስታት ያደረጉትን የሚያሳይ ነገር ነው። ቤተ መቅደሱ መፍረሱ በመጀመሪያ በባቢሎናውያን ምክንያት ነው። ሁለተኛው ቤተ መቅደስ እንደገና ተሰርቶ የፈረሰው በሮማውያን ምክንያት ነው። በ70 ዓመተ ምህረት ንጉስ ታይተስ እና አባቱ ቬስፔሽን መጥተው ከተማይቱን አውድሞ ሄዱት። ይሄ ሁሉ ቀደም አድርጎ በዳንኤል ተነግሮ ነበር። የእግዚአብሔር ነቢያት የማይታየውን አይተው ለህዝቡ አስቀድመው አስጠንቅቀው ነበር። ክርስቶስ ኢየሱስ ከድንግል እንደሚወለድ ኢሳይያስ የማይታየውን አስቀድሞ አይቶ ተናግሮ ነበር ትንቢት። ዮሐንስ መጥምቁ እንደሚመጣ ሚልኪያስ አስቀድሞ 400 ዓመት አስቀድሞ ትንቢት ተናግሮ ነበር። መስቀሉ በኢሳይያስ ተጽፏል። የክርስቶስ ትንሣኤ በኢሳይያስና በሌሎችም በብዙ መጽሐፍት በነቢያት ተጽፏል። እነዚህ እግዚአብሔርን ያዩ ነቢያት እግዚአብሔርን ካዩ በኋላ እንደ ድሮ ሆነው አልቀሩም፣ ተለወጡ። ሌሎችም የማይታየውን ያዩ ሰዎች ከመጽሐፍ ቅዱስ ውስጥ ሙሴ ዕብራውያን 11 ከቁጥር 24 እስከ 27 ያለውን አነብላችኋለሁ። ዕብራውያን 11 ከቁጥር 24 ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና ሙሴ አስቀድሞ ያየ ሰው ነበር። የእስራኤልን ሕዝብ የወደደ በቤተ መንግስት ተወልዶ የቤተ መንግስቱን ምቾት ንቆ ምድረ በዳ ውስጥ መጠማትን የመረጠ ሰው ነበር። ከቤተ መንግስት ቆነጃጅት ጋራ መዳራት ሲችል ከበግ ጋራ ምድረ በዳ ውስጥ መጠማትን የመረጠ ሰው ነበር። የእስራኤልን ሕዝብ ከፈርዖን ባርነት ነጻ አድርጎ ያወጣው የማይታየውን ማየት ስለቻለ ነው። ኖህ የማይታየውን ስላየ 120 ዓመት ሙሉ ደክሞ አንድ ጀልባ ሰራ። ሰዎች ሲስቁበት ዝናብ የለ፣ ደመና የለ፣ ምንድን ነው ያሉ። 120 ዓመት ነው የፈጀው ያ ጀልባ። ከዚያ በኋላ እሱም ዳነ። አብርሃም የማይታየውን ያየ ነው። ዕብራውያን 11:8 ላይ ስለ አብርሃም እናነባለን። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመምጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንዲሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ስለ ሳራ ደግሞ ይናገራል። ስለሚስቱ አብርሃም ተነስና ሂድ፣ እኔ ወደማሳይ ምድር ሄዶ ሻንጣውን ጠልዞ ተነሳ። አብርሃም የት ነው የምትሄደው? እኔ እንጃ አላቅም። መቼ ነው የምትደርሰው? እንጃ እኔ አላቅም። እንዲህ አይነት ጉዞ ተጉዟችሁ ታውቃላችሁ? እስኪ ቲኬት ለመግዛት ሞክሩ፣ የአውሮፕላን ቲኬት ደውሉና ዩናይትድ ኤርላይንስ። የት ነው የምትሄደው? እኔ እንጃ። መቼ ነው የምትሄደው? እንጃ አላቅም። እነዚህ የሚቃዡ የሚመስሉ ሰዎች ብዙ ጊዜ እኛ ያላየነውን አይተው ነው ወገኖች። ሐዋርያው ጳውሎስ የማይታየውን ማየት የቻለ ሰው ነበረ። ወደ ደማስቆ መንገድ ሲሄድ እሱ ብቻ ነበረ ኢየሱስን ያየው፣ ሌሎቹ አላዩም። አጠገቡ ያሉት ድምፁን ሰማ። ብዙ መከራን ተቀበለ። ብዙ ተደበደበ፣ ተራበ፣ ታረዘ። ስንት ጊዜ ነው የሚለው? ጀልባዬ የተሰበረብኝ ይላል። በውሃ መከራ፣ በወንድሞች ዘንድ ችግር፣ ፍርሃት፣ በጠላቶች ዘንድ ፍርሃት። ሐዋርያው ጳውሎስ ሮማ ላይ አንገቱን ሲቆርጡት የማይታየውን ያየ ሰው ስለነበረ ኔሮ አምላክ ነው ብሎ እንኳ እግዚአብሔር ለመካድ አልቃጣም። በዛች ማመር ታይም ፕሪዝን በምትባል ወህኒ ቤት በሮም ከተማ ውስጥ ከመሬት በታች ታስሮ በነበረበት ጊዜ እነ ኤፌሶንን፣ እነ ፊልጵስዩስን፣ እነ ቆላሲስን የጻፈው እዛ ሆኖ ነው። ለጢሞቴ የተጻፈውን መልእክት እዛ ሆኖ ነው የጻፈው። እዛ ሆኖ ቤተ ክርስቲያንን ያጽናና ነበር። ከሁሉ ነገር የሚከብድብኝ የቤተ ክርስቲያን ጉዳይ ነው ይል ነበር። እዛ እስር ቤት ሆኖ እሱ እዛ ቁጭ ብሎ ያጽናና ነበረ ክርስቲያኖችን። ለምን? የማይታየውን ስላየ ነው። እኛ ለምናየው ብቻ ስንስገበገብ ከምኑም ሳንሆን እንዳንቀር እፈራለሁ። ለምናየው ብቻ ነው የምንስገበገበው፣ የማይታየውን ትተነዋል። እስጢፋኖስ ሲወግሩት ሰዎች የማያዩትን አየ። ቀና ብሎ ኢየሱስ በአብ ቀኝ ቆሞ አየው። በአብ ዘንድ ቀኝ ተቀመጠ ነው የሚለው እግዚአብሔር ቃል። አሁን ግን ባሪያው እስጢፋኖስ ወደ እሱ ሊመጣ ሲወገር ጌታ ቆሞ ተቀበለው። ተነስቶ ቆሞ የተቀበለው ሃሌሉያ። እስጢፋኖስም የማይታየውን ስላየ ለጠላቶቹ ጸለየ፣ ጌታ ሆይ ይቅር በላቸው የሚያደርጉትን አያውቁትምና ብሎ ለጠላቶቹ ጸለየ። እንዲሁ ዳንኤል በአናብስት ጉድጓድ ሲጣል እንዲሁ ነው። እነዛ ሶስቱ እሳት ውስጥ ሲጣሉ ንጉሱ ካልሰገዳችሁ ትቃጠላላችሁ ብሎ እሳት እቶን ውስጥ ሲጥላቸው እነሱም ደግሞ ቢያድነን መልካም፣ ባያድነን ደግሞ ለአንተ ምስል እንደማንሰግድ እወቅ አሉ። ለምን? የማይታየውን ስላዩ። እውነትም አራተኛ ሰው አብሯቸው በዛ በእሳት ውስጥ ነበረ። አራተኛውም ሰው የሰው ልጅ ይመስል ነበር ይላል ዳንኤል። የናዝሬቱ ኢየሱስ ነበር። ሃሌሉያ። በዚያ በእሳት እቶን ውስጥ ኢየሱስ ነበር። ከዛ ሲወጡ ልብሳቸው ጭስ ጭስ እንኳን አልሸተተም ነበር ይላል የእግዚአብሔር ቃል። ሃሌሉያ። ያዕቆብ በዛ በምድረ በዳ ውስጥ በሌሊት ሰው ታገለው፣ የጭኑን ሹሉዳ ነካ፣ ያዕቆብን ማንከስ ጀመረ። ካልባረከኝ አልለቅህም አለው ይላል። ለምን? የማይታየውን ያየ ሰው ነበር ያዕቆብ። ካልባረከኝ፣ አንተ ሰው የምትባርክ ነህ፣ በረከትን ካንተ ፈልጋለሁ ብሎ ዋ የሚገርም ነው። ወንድማችንን ዶክተር ብርሃኑ ሀብቴን ታውቁታላችሁ። በጣም ወንድማችን ነው። በኢትዮጵያ ተራሮች፣ ሸንተረሮች በየገጠሩ እየተመላለሰ እየዞረ ወንጌል ያስተምር ነበር፣ ቤተ ክርስቲያን ይተክል ነበር። ይሄ ሰው ሜዲካል ዶክተር ነበረ ሲሆን ወደዚህ ወደ ምዕራብ መጥቶ ብሩን በጆንያ እየጫነ በምቾት መኖር የሚችል ሰው ነበር። ነገር ግን የማይታየውን ያየ ሰው ስለሆነ ዶክተር ብርሃኑ አገሩ ከህዝቡ ጋራ ለመሆኑ ገጠር ስትሄድ ምን ላይ ትተኛለህ አልኩት። እነሱ እንደ ተኙ ተኛለሁ አለኝ። እነሱ እንደ ተኙ ነው የምተኛው። አይኔ ስሊፒንግ ባግ ልስጥ አልኩት። ሞልቃቃው የአሜሪካ ፓስተር ስሊፒንግ ባግ ለምን አልሰጥህም? እዛ ላይ ትተኛለህ አልኩት። አይ ጋሽ አለኝ፣ ጋሽ አለኝ፣ አምኑ አይሰሙኝም አለኝ። አይሰሙኝም፣ መልእክቴን አይሰሙም። ምን ትበላለህ አልኩት። እነሱ የሚሰጡኝን ነው በለው አለ። ቂጣም ይሁን ምንም ይሁን የተቀቀለም ድንች ይሁን አብሬ ቁንጫው እንዴት ያሳድርሃል ሌሊት አልኩት። ተኛለሁ አለ። እንደዛ ነው ወንድማችን ጌታን ሲያገለግል ጥሪውን ፈጽሞ ባለፈው ዓመት ወደ ጌታ የሄደው። እንዲህ አይነት ሰዎች አሉ፣ እግዚአብሔር በልዩ አይን የሚወዳቸው። እኔ እንደ ሰይጣን ልፈትነው ሞከርኩ በብዙ ነገር። ስሊፒንግ ባግ ልስጥህ፣ ምን ልስጥህ እያልኩ እሱ ግን አይሰሙኝም አለኝ። መልእክቴን አይቀበሉም። በዛ ምክንያት በእሱ አገልግሎት ዛሬ ብዙ ቸርች ተተክሎ እግዚአብሔር እየከበረ ነው በዛች በኢትዮጵያ ምድራችን። የወንጌልን ዋጋ ክቡርነት ያየ ሰው ነው ዶክተር ብርሃኑ። ከምቾት ይበልጥ ለክርስቶስ ሲል መጎዳትን፣ መጎሳቆልን የመረጠ ሰው ነው ዶክተር ብርሃኑ። እናንተና እኔ ኢየሱስን ስናይ እንደ ዛሬ ሆነን አንቀርም፣ እንለወጣለን፣ እንደ ኢሳይያስ እንሆናለን። በዓይናችሁ የምታዩት ሁሉ ሊመጣ ያለውን ማዕበር፣ ሊመጣ ያለውን እሳት ሊቋቋም አይችልም። ምድራዊ ነገር ሁሉ ይጠፋል። ሁለተኛ ጴጥሮስ 3:10 አንብቡ። ምድራዊው ነገር ሁሉ ይቃጠላል ይላል፣ ይቀልጣል ይላል። በታሪክም ስትመለከቱ፣ እኔ ታሪክ ማጥናት በጣም ወዳለሁ። ታሪክም ስትመለከቱ የነገስታት ክብር ሁሉ በኖ ቀርቷል። የነገስታት ሀብት ሁሉ ተበትኖ ቀርቷል። የደሴቶች ምቾትና ሀብት ማዕድ ዘፍጥረት 19 ላይ ሀብት አታዘጋጁ በዚህ ምድር ላይ ምስት ብልና ምስት ወደሚበላው ይላል በሚበላው የማይታየውን የሚያዩ ብቻ ናቸው ለዘላለም የሚኖሩት። ስለዚህ ወገኖቼ አይናችሁን ጌታ ኢየሱስ ላይ አተኩሩ። ዕብራውያን 12 ላይ ያለውን ጥቅስ ታውቃላችሁ ግን ላንብበው። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ሌላ መጨመር የምፈልገው ነገር ቢኖር እግዚአብሔር ልናየው ስንቸገር ራሱን የሚገልጽባቸው አንዳንድ መንገዶች አሉ። እነሱ ልጥቀስላችሁ። ብቸኝነት ሲኖር በሕይወታችሁ ውስጥ ተዘጋጁ። ያን ጊዜ እግዚአብሔር ራሱን ሊገልጽ ነው። ሰዎች ያዋርዷችሁ ስለ ስሙ። ችግርና መከራ ሲመጣ፣ ጥፋታችሁ ባልሆነ ነገር ልባችሁ ሲሰበር፣ እነዚህ ነገሮች ሲደርሱ እግዚአብሔር ራሱ ሊገልጥላችሁ ያመጣቸው ዘዴዎች መሆናቸውን ወቁ። ኢዮብ በዛን ጊዜ ነው አዳኜ መኖሩን አውቃለሁ ያለው። I know that my redeemer lives አለ። I know that my redeemer lives. ለክርስቶስ ብላችሁ ትዋረዱ፣ ያን ጊዜ እግዚአብሔር ራሱን ሊገልጽ ነው። በኒዮን መብራት ያሸበረቀ ክርስትና የመጽሐፍ ቅዱስ ክርስትና አይደለም፣ ከእግዚአብሔርም አይደለም። የመጽሐፍ ቅዱስ ክርስቲያኖች ለፖፑላሪቲ በሰው ዘንድ ለመታየት ለመወደድ ሲሽቀዳደሙ አናይም። አቤል ወራሱ ወንድሙን የገደለው፣ ኖህ ጎረቤቶቹ ይስቁበት ያንጓጥጡት ነበር፣ ዮሴፍ በገዛ ወንድሞቹ እስር ቤት ተጣለ፣ ሙሴ በቤተሰቡ ዘሩ እስራኤል እንዳሉት አሉት፣ ኤልያስ እኔ ብቻ አገልጋይ ሆኜ ቀረሁ ብሎ እስከ ማልቀስ የደረሰ ብቸኛ ሰው ነበረ ኤልያስ። ኢሳይያስ የሰበኩላቸው ሁሉ አልሰማኝ አሉ፣ ጆሮአቸውን ደፈኑብኝ አለ። ንጉሥ መናሴ ወስዶ በግንድ መሀል አድርጎ በመጋዝ ሰነጠቀው። ኢሳይያስ በመጋዝ ነው ተሰንጥቆ የተገደለው ይባላል። ኤልሳ ልጆች ይስቁበት ነበር፣ አንተ መላጣ መላጣ እያሉ ይስቁበት ነበር። ኤርሚያስ ሌላ ስሙ አልቃሻው ነቢይ ነው፣ ያለቀሰ ሰው ነበረ ኤርሚያስ። ለኢየሩሳሌም ውድቀት፣ ለከተማይቱ መፍረስ፣ ለሕዝቡ ረሃብ፣ እናቶች ልጆቻቸውን የበሉበት ዘመን ነበር። ለሕዝቡ ያለቀሰ ሰው ነበረ ኤርሚያስ። ዳንኤል አናብስ ጉድጓድ የተጣለ። ዳዊት ሳኦል ገደል ለገደል ሲያባርረው የኖረ። ዮሐንስ መጥምቁ አንገቱ የተቆረጠ። ጴጥሮስ ተዘቅዝቆ ተሰቀለ ይባላል። እስጢፋኖስ በድንጋይ የተወገረ። ጳውሎስ በልስጥራ በድንጋይ ደብድበው ሞቷል፣ ከዚህ በላይ አይሞትም ብለው ጥለውት ሄዱ ሰው ነበር። ሐዋርያው ዮሐንስ በፍጥሞ ደሴት ከሰው ተገልሎ በዚያ በግዞት የሞተ ሰው ነው። ያዕቆብ የተገደለ ሰው ነው። የሁሉ በላይ ፕሪንስ፣ ንጉሥ፣ ልዑል የሆነው ኢየሱስ ክርስቶስ ደግሞ በቀራንዮ መስቀል ላይ የሞተላቸው ሰዎች ገደሉት። አንዳንዴ ሳስበው ሰባኪዎች ከተማ ውስጥ ካለው ሰው ሁሉ የተጣሉ መሆን አለባቸው እንጂ ሰባኪዎች ወዮላችሁ ይላል እኮ ቃሉ። ሰዎች ለእናንተ በጎ ሲናገሩ እኛ ፓስተርዬ ፓስተርዬ ብንባል ደስ ይለናል። የእግዚአብሔር ሰዎች ግን ከሲስተሙ ጋር ስለማይሄዱ፣ ከስርዓቱ ጋር ስለማይሄዱ፣ በሁሉ ነገር የተለዩ ስለሆኑ የተጠሉ መሆን አለባቸው። ሉቃስ 6:26 ላይ ወዮላችሁ ይላል እናንተ ሰዎች ለእናንተ ክፉ ነገር ሲናገሩ። ከሰው ጋር ሄዳችሁ ተናቆሩ ማለት አይደለም። ከሁሉም ጋር ሄዳችሁ ጠብ አንሱ ማለት አይደለም። ነገር ግን በኑሯችን መለየት ሰዎች እኛን ሊጠሉን ይገባል። ስለማንለይ ግን ይወዱናል። ሐዋርያው ጳውሎስ በገላትያ 1:6 ላይ ሰውን ባስደስት የክርስቶስ ባሪያም ባልሆንኩ ነበር ይላል። ሰውን ባስደስት የክርስቶስ ባሪያም ባልሆንኩ ነበረ። ጥያቄ ለራሴም ጭምር ነው። ይህን ጥያቄ የምጠይቀው የማይታየውን አይታችኋል ወይ? ኢየሱስን አይተነዋል ወይ? ካላየነውስ ምንድን ነው እንዳናየው አይናችንን የጋረደው? ምን ይሆን አይናችን ላይ ሞራ የሆነው? የማይገፈፍ ሞራ የምን መጋረጃ ይሆን የጋረደው? የማይታየውን እኮ ማየት ከቻልን የማይቻለውን ማድረግ እንችላለን። ደግሞ አለው፣ የማይታየውን እኮ ማየት ከቻልን የማይቻለውን ማድረግ እንችላለን። ይህን ቃል እግዚአብሔር በልባችሁ ውስጥ ያሳድረው። እንጸልያለን ሁላችንም አንድ ላይ። ጌታ ሆይ አይናችንን ክፈት። የማትታየውን አንተን እንድናይ እርዳን። የከለለውን ነገር ከፊታችን አንሳው። ቪዥን ስጠን። አስሮ ተብትቦ ከያዘን ነገር አላቀን። ጌታ ሆይ አላቀን። ለቃልህ እናመሰግናለን። ይህ ቃል ለእኛ ፍርድ ሳይሆን ፍሬ የሚያፈራ ሕይወት የሚለውጥ ቃል ይሁን። ዛሬ ማታ እዚህ ፊት ለፊት ያሉትን ወገኖች ስለ እነሱ አመሰግናለሁ። እያንዳንዳቸውን ባርክ ጌታ ሆይ። አንዳች ነገር ከሕይወታቸው እንዳይታጣ የማይታየውን ማየት ያቃታቸው ካሉ ያንን አይናቸው እንድታበራ፣ ቤተሰቦቻቸውን ልጆቻቸውን ሁሉ እንድትባርክ ጸልያለሁ ስለሰጠህን ብሩክ ጊዜ ምሽት። እግዚአብሔር ሆይ ተባረክ። ከአንተ የሆነ ቃል ነው ይሄ ቃል። ስለ ቃልህ እናመሰግናለን በኢየሱስ ክርስቶስ ስም። አሜን አሜን። ጌታ ኢየሱስ አብዝቶ 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 ይባርካችሁ። እንግዲህ እጨምረዋለኝ የምትሉ ካላችሁ፣ መቀንሰዋለኝ የምትሉ ካላችሁ መዝሙር ዘምር ጊፍት አለኝ ካላችሁ፣ እንዲሁ ጆይፉል ኖይዝ ማሰማት ትፈልጋለሁ ካላችሁ፣ ጌታ ይባርካችሁ። ማይክሮፎን ለቃለሁ። እህት ፍሩታ፣ አንቺም ደግሞ በተሰጠሽ ጸጋ ብታገለግኝ ደስ ይለናል። ዛሬ ወንድማችን ዘማሪው ኒው ላይፍ የለም። ሌሎች ካላችሁ ብትዘምሩ ደስ ይለናል። ጌታ ኢየሱስ ይባርካችሁ። Take the microphone, please.
ሰላም ሰላም፣ ይሰማል? እንደምን አመሻችሁ። ፓስተር እግዚአብሔር ይባርኮት። መቼም ቆንጆ ትምህርት ተማርን። እግዚአብሔር ይርዳን። እግዚአብሔር እናመሰግናለን በመዝሙር ከዛ ደግሞ ሌላ ሀሳብ ያላችሁ እንግዲህ እያሰባችሁ ትቆያላችሁ።
Thank you. ይሰማል ማይኬ?
አሸናፊ ሰላም እንኳን ደህና መጣ። ሰላም ሰላም ፍርታ ጌታ ኢየሱስ አስተይባታን ያዛለሽ። ፓስተር በጣም በጣም ዘይራሽ ባሳልተን እንደተ እግዚአብሔር ይባርክ። በጣም ትልቅ ነገር ነው ያስተማረው። እግዚአብሔር እንኳን ደህና መጣ ለሽ ሞባይል ምንድነው ዝምታ ስላለ ማይክ ነበረ ይዞ ማንሳት የነበረበት። በቃ ያንተ ድምፅ ናፈቀ ነው ግን ሰምተን አናውቅም ነበር። ጌታ ኢየሱስ አስተ ይባርክ። እሺ ናፈቀ ነው ግን anyway I just said that again አሁን አለ ወይ እምሩ የጀመረ ነበር እና ቆ እንሰባካችሁ ሸላ ደረጋችሁን በሙሉ በእውነት እና መለወጥ ያደርግልናችሁ። እግዚአብሔር መገኘትን የመሰለ ነገር የለም በዚህ ዘመን። እኔ እንጃ እንዴት እንደሚመስላችሁ አላውቅም ግን እኔ ፓስተር በጣም ብዙ ነገርከው ነገር በጣም በጣም እየገረመኝ ነበር የሰማሁት። ፓስተር በጣም ብዙ በዚህ እየገረመኝ እኔ እንጃ በጣም 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 አስቸጋሪ ነው። አንድ ቀን እግዚአብሔር ናየዋለሁ ወይንም እንደ እግዚአብሔር መገለጥ ኖሮልኝ አልፋ ነው ብሎ ማሰብ ግን ጌታ ኢየሱስ ጌታ ነው። እንደዛ በጣም እውነት እውን ሆኖ ነው በህይወታችን የገባው እና የመጣው ታላቅ አምላክ ስለሆነ እንደ ሰው አይደለም እግዚአብሔር። በጸጥታው ዘመን ቅድም ቤቢያም ሽው ስታወራ ነበረ ይሰማል ካልተሰማ አንዳንድ ስጡ ሜቢ ማይክ ያቋርጡ ይሆናል። በየም ሹ ቀደም ስለሚል ካስ ያወራን ለጸጥታው ዘመን ራፍ 3 ላይ ያለውን ስትናገር ነበር። በጣም የሚገርም ነገር ነበር የምትናገረው እና በዛ ዘመን ወደ እግዚአብሔር የተመለሱ ሰዎች እንደነበሩ እና በሚሰራበትም ቀን ደግሞ ገንዘብ እንደሚሆኑ ሲናገር ነበር መጽሐፍ ቅዱስ እና ስለዛ ፓርት ነበር በጣም ብዙ ስታወራ የነበረውና በጣም የሚገርመው ነገር በጸጥታው እንደዛ ፍትህ በደንብ ስለመለከተው እውነት ነው። በጸጥታው ዘመን እንኳን እግዚአብሔር ወደሱ የተመለሱትን እግዚአብሔርሱ ፊታቸውን ያዞሩትን በእውነት ነው በቅን መንፈስ ወደ እግዚአብሔር ማንነት ለመጠጋት እግዚአብሔርን ለማወቅ እግዚአብሔርን ለመከተል እና የእሱን ደግሞ ማንነት ይዞ ለመመላለስ እንደነ ጳውሎስ ለመሆን ማለት ነው በእውነት የፈለጉትና የጌታን የፈለጉት በዛ ጊዜ በነበረው ሲቹዌሽን ላይ በዘመኑ ቆሻሻ በሆነበት መስዋዕቱን በቆሸሹበትና ካህናት ሁሉ ራሳቸውን ባረከሱበት ዘመን እግዚአብሔር ጸጥ ባለበት ዘመን የተመለሱትን እንደሚያስባቸው እና ተናገረና እንዳሰባቸውና ሳስበው በቃ በጸጥ ጸጥታው ዘመንም ለካ እግዚአብሔርን የሚፈልጉት ነው እግዚአብሔርን ያገኙታል እና እንደዛውም ዛሬ በዘመናችን በእውነት እግዚአብሔርን የምንፈልገው አችን እግዚአብሔርን ያገኘነው ነው። እንዴት ብለን ነው የምናገኘው? ያ የእግዚአብሔር የመንፈስ ቅዱስ ስራ ብቻ ነው በእውነት የምናገኘው። አቱ ወይንም በተማርነው ባወቅነው በዛም አይደለም በእውነት ከየት አካባቢ ባወቅ ናሽንም እንደምንነሳ ሁላችንም ኢንዲቪጁዋሊ እናውቀዋለን። በጣም በጣም የሚገርም ነገር ነው እግዚአብሔር የሚሰራው በህይወታችን ላይ እና እግዚአብሔር ፓስተር እውነትህን ነው ትክክል ነህ። ልክ እንደነ ዳዊት ልክ እንደነ ኤርሚያስ እነ ኤልያስ ኤልሳ እነዚህ ሁሉ ሰዎች በጣም በጣም ብዙ ዊክነስ የነበረባቸው እና ሰው ከዛ ይወጣል ብለው የማያስቡት ክርስቶስ ኢየሱስን እንኳን ስናስበው ከገሊላ የሚወጣ ጥሩ ነገር አለን ነበር ያለው ማነው ስሙ ፊሊጶስ እና ይገርማል። በጣም የሚገርም ነገር ነው እና ብዙ ተምር ያለው ጌታ ኢየሱስ ዛሬ ሳይባርክ ፓስተር እንግዲህ ሌሎቻችሁም ደግሞ የተማራችሁት ነገር ካለ ሼር ማድረግ ትችላላችሁ። አለበለዚያ ቤሪያም ሹ ግን እንዳለሽ አላውቅም ግን ከዛ ድረስ እኔ በቃ ትንሽ ማይኩ ትንሽ ተስተካክሎልኛል ማይኩ ነው ያለው ማለት ነው። ጌታ ይስጥ ይባርካችሁ። በጣም በጣም ነው የተባረኩበት የሰማኝ ዘን በጣም በጣም ይገርማል እና እግዚአብሔር ደግሞ የበለጠ እጥፍ እንዲሰራ በህይወታችን በእውነት መማርንና መፈለግን እንዳናቆም ጌታ ይስጥ ክርስቶስ የጀመረውን ይጨርሳል። እሱ የታመነ ነው እንደኛ አይደለም ብቻ ለጸጋው ለምህረቱ ለቸርነቱ ዛሬም ደግሞ ደጆችን ማንኳኳ ስለምንችል እናመሰግነዋለን። እግዚአብሔር አብዝቶ ይባርካችሁ። ሰላም ለማን እንዴት ነህ? ሰላም እንኳን እንደና መጣ ጌታ ይሰው ይባርካችሁ። ማይክሮፎን ተባረኩ። ኦኬ በጣም ቀጥታው በዛ። ኦኬ እንግዲህ ቅድም ጥያቄ ነበራችሁ፣ ልጆች ነበራችሁ። ሜቢ እጃችሁን ልታወጡ ትችላላችሁ። አሁን ዲስ ኢዝ ዘ ቤስት ኦፖርቹኒቲ። ያልገባን ነገር ያልተረዳነው ነገር ካለ ለመነጋገሪያ አልገባ፣ ስለዚያ ደግሞ ኒው ላይፍ አብርሃም አንተናቸው ጌታ ኢየሱስ አስተባ ከእንኳን ደህና መጣ። ቅድም እኮ ልል ነበረ ግን እኔ ስራ ላይ ስለነበርኩ እጄ እያጠብኩ ስለነበረ እጄን ኮምፒውተር መንካት ስላልቻልኩ ተውኩትና ጸጣልኩኝ። እንኳን ደህና መጣ። የሆነ አጻጻፍ አለ፣ በቃ አንተ መሆንን አወቅኩኝ ኢንስተንትሊ። ጌታ ኢየሱስ አስተባ ከሰላም ለአንተ። እስኪ ስለተማርከው ትንሽ ወጥተ ትነግረናለህ። በእውነት እግዚአብሔር በጣም ታማኝና ታላቅ አምላክ ነው። ብዙ አስተምሮናል፣ የእግዚአብሔር መገኘት ብዙ ነገርን እንደሚያመጣ። ፓስተር በጣም 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 ነው ደስ የሚል አሰባበት ነው ያለ። በእውነት በፓይለት በአውሮፕላን አድርገ ስለምታወራው ነው መሰለኝ በጣም ደስ ይላል በእውነት። አባቴ እንደዚህ አይነት ነገር እንዲያስተምር እንዲናገር እስኪ መክረዋለሁ ባለው ኤክስፔሪየንስ። ጌታ ኢየሱስ አብዝቶ ይባርክ ፓስተር። እና ኒው ላይፍ እስኪ እጅህን አውጣ እና አንተ ደግሞ ንገረን። ጌታ ኢየሱስ አብዝቶ ይባርክ። ኦኬ ኦኬ ዊስፐር። ጌታ ኢየሱስ አብዝቶ ይባርክ። እውነቴን ነው ፓስተር። ነው ፓይለት አልነበረም ግን እንደዚህ እንደዚህ አይነት አስተሳሰብ መጥተው በጭንቅላቴ ምን ነው እንደዚህ አይነት በቃ ብዙ የኤርላይን ሰራተኞች በሙሉ በበዙ ነበረ። ጌታን የሚያውቁ ጌታን የሚወዱ እኛ እኮ በጣም በጣም እድለኞች ነን። በእውነት ነው የምላችሁ ብዙዎች ነው እንደ እኔ ሜይ ቢ እናንተ ከኔ የበለጠ በጣም ትላልቆች ናችሁ፣ ግን በእውነት እድለኞች ነን ብዙ እናያለን። ምክንያቱም ጌታን ማወቃችን በእግዚአብሔር ነው በእግዚአብሔር መንገድ መሄዳችን በጣም ትልቅ ነገር ነው። ብዙዎች ካለዛ ያልፋሉ፣ ብዙዎች ካለዛ ይጠፋሉ፣ ካለቢ እምቢ ይላሉ። እና በቃ በዛ ነው ስናስበው እንደዛ አድርገን እግዚአብሔር በእውነት እኛን ባርኮ ቤተሰቦቻችንን ባርኳል። ታላቅ አምላክ ነው። መስዋዕት አይጠልም። እግዚአብሔር ታውሳል፣ ይጣበቃል፣ ያሻግራል። ነገር ሁሉ ይጣበቃናል እና እግዚአብሔር ታማኝ ይሰራል። ቻንስቶ ሰው ያደርጋልና ማንንም ይወት ይሄው የሚለው ነገር በጣም ወደዋለሁ። በጣም ደስ ይለኛል። እውነትም እግዚአብሔር he makes people from zero to hero. እንጂ በሂሮ ጀምረን አይደለም ወደ ዜሮ የማናየውን ነገር ደግሞ ለማየት በእውነት እንስጋ። በጣም ከባድ ነው፣ አስቸጋሪ ነው። እኔም ራሴ አፌን ሞልቼ እንሳላለሁ እንጂ ምንም ነገር it's not all a cup of tea ቁጭ ብለው እንትን ማለት ሳይሆን ግን በእምነት ግን በሚመጣብን እና ባለን ነገር ሁሉ ጸንተን መቆምን እንድንችል እግዚአብሔር በጣም መገኘት ያስፈልገናል፣ ማወቅ ያስፈልገናል። እና በጣም ደስ የሚል ነገር የተማርኩትኝ በጣም ብዙ ተምር ያለ ጌታ ይስባስተይራ ከማርኩትኝ ጸጋውን ያብዛላችሁ። በዊስፐር ደግሞ አማርኛ በጣም ኢምፕሮቭ እያደረገ ነው ተብያለሁ። በጣም ደስ ብሎኛል። እግዚአብሔር አብዝተይ ባርክ። ኢምፕሮቭ እያደረገ ነው ተጫደርግ ደግሞ ጸልይልኝ። በጣም ደስ ይላል። እና በቃ ጌታ ይባርካችሁ። በጣም 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 ደስ ይላል። ኮንፌሽን anyway, mic 3, new life here, mic 1. Sure. So, Alec, mic 3.
ያው በራም ሹተኝታለች መሰለኝ። የለችም ሩም ክፍት አድርጋ